pa maratona. The Voice of America.
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ ሐምሌ 2 2013 ዓ.ም ፕሮግራማችንን እናቀርባለን። የማስተናግዳችሁ አዳኝ ፍሳዬ ነኝ። ንጉሡ ታምሬ ፕሮግራሙን ያቀነባብራል። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶችን እናሰማ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የታላቁ የህዳሴ ግድብ ጉዳይ መታየት ያለበት በአፍሪካ ህብረት ነው የሚል ውሳኔ ላይ መድረሱ ታወቀ። የዩናይትድ ስቴትስ የሚኖሩ 130 የሚሆኑ ባለሀብቶች በዓለም ዙሪያ የሚገኙ ጥቁሮች የኢኮኖሚ ኃይል እንዲኖራቸውና ትኩረትን የሚዲያ ትኩረትን እንዲቆጣጠሩ ለማስቻል አንድ ቡድን መመስረታቸው ተገለጸ የሚሉትና ሌሎችም ዝግጅቶች አሉን።
ያ አጀንዳ እንግዲህ እንደምታውቁት ትላንትና አሜሪካን ሀገር በሴኩሪቲ ካውንስል እንዳልሆነ ሆኗል። ከዚህ በኋላ አጀንዳው ሴኩሪቲ ካውንስል ሊመጣ አይችልም። የአፍሪካ ጉዳይ ነው ብሎ ሁሉ ማለት ይቻላል 15ቱም ማለት ይቻላል ቶናቸው ላይ እንደሆነ እንጂ ለሴኩሪቲ ካውንስል ጉዳይ ነው በሚል ያመለጠ ነገር ከመሆኑ ጋር ወደዛ እንዲወሰድ ወስኗል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ከተናገሩት የተወሰደ ነው። በአብይ ርዕሳችን ይቀርባል። አሁን የምሽቱ ዜና ይሰማል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የህዳሴ ግድብ ጉዳይ ወደ አፍሪካ ህብረት እንዲመለስ የጸጥታው ምክር ቤት መወሰኑ ለኢትዮጵያ ትልቅ የዲፕሎማሲ ድል ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ሁለተኛው የግድቡ ሙሌት ከተጠናቀቀ ግብጽና ሱዳን ፊታቸውን ወደ ትብብር ይመልሳሉ ብለዋል። አምባሳደር ዲና ከትግራይ ክልል ጋር በተያያዘ በሰጡት መግለጫ ደግሞ ለሰብአዊ ድጋፍ አገልግሎት የአየር ክልል ሙሉ በሙሉ መፈቀዱን አስታውሰዋል። ነገር ግን ሁሉም አውሮፕላኖች ሲገቡም ይሁን ሲወጡ አዲስ አበባ ላይ ይፈተሻሉ ብለዋል። ከተኩስ አቁም ስምምነት ጋር በተያያዘ ህወሓት ያስቀመጣቸውን ቅድመ ሁኔታዎች ሊሆኑ የማይችሉ ብለው ተቀባይነት እንደሌላቸው ጠቁመዋል። ዝርዝሩን በአብይ ርዕስ ዘገባችን ይዘነዋል። የግብጽና የሱዳን የውጭ ጉዳይ ሚኒስትሮች በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ ከኢትዮጵያ ጋር ባላቸው አለመግባባት የተባበሩት መንግስታት የጸጥታው ምክር ቤት ጣልቃ እንዲገባ ትናንት ለምክር ቤቱ አቤቱታቸውን ማቅረባቸውን አስመልክቶ በቪኦኤ የዜና ማዕከል የተጠናቀረውን ዘገባ ድረጀ ደስታ ያቀርበዋል።
ባለፈው ሰኞ ኢትዮጵያ የታላቁ ህዳሴ ግድብን የሁለተኛ ምዕራፍ የውሃ ሙሌት መጀመሯን ይፋ ካደረገች በኋላ ውጥረቱ ተባብሷል። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሸዋክሪ እንዲህ ብለዋል።
This blatant act of unilateralism is not only a manifestation of Ethiopia's irresponsibility and its callous indifference to the damage that the filling of this dam could inflict upon Egypt and Sudan.
ይህ በግልጽ የታየው ያንዶ ገኔ ተናጠል ውሳኔ ኃላፊነት የጎደለውን የኢትዮጵያን አቋም ብቻ የሚያሳይ አይደለም። በዚህ ግድብ ሙሌት ግብጽና ሱዳን ላይ ሊደርስ ስለሚችለው ጉዳትም ደንታ ማጣት ነው። ይሁን እንጂ ኢትዮጵያ ይህንን ያደረገችው የሆነው ሆኗል ተቀበሉት በሚል ግትርነት ውጤቱን አንድ አካል ላይ በግዴታ ለመጫን የምታደርገው መጥፎ አስተሳሰብ እንዲሁም ለዓለም አቀፉ ማህበረሰብ ፈቃድ አለመገዛቷን የሚያሳይ ነው።
የሱዳን የውጭ ጉዳይ ሚኒስትር ዶክተር ሜሪያም አልሳጂ አልማሃዲ የሚከተለውን ተናግረዋል።
وذلك برفع العنة والمعاناة عن شعب السودان بأن يتم ملء وتشغيل سد النهضة بناء على اتفاق قانوني ملزم وشامل.
ይሁን እንጂ የምክር ቤቱ ዝምታ የተሳሳተ መልእክት የሚያስተላልፍ ሲሆን ይህ አደገኛ መዘዞች አሉት። የሱዳንን ፍላጎትና ጥቅም የሚጎዳ በተናጠልና በአንድ ወገን የተወሰደው የሙሌት ውሳኔ በሁሉም ዘንድ ተቀባይነት ያገኘ መሆኑን ያሳያል።
ኢትዮጵያ በአባይ ወንዝ ላይ ግድቡን መገንባት የጀመረችው እንደ አውሮፓ አቆጣጠር በ2011 ሲሆን እንደ ዋነኛው የውሃ ኃይል ማመንጫ ሆኖ የሚያገለግልና በመጠናቀቅ ላይ ያለ ፕሮጀክት ነው። የኢትዮጵያ የውሃ የመስኖና ኃይል ሚኒስትር አቶ ስለሺ በቀለ እንዲህ ይላሉ።
We are dealing with a hydroelectric dam project, which is not the first of its kind in Africa or in the world. We are building a reservoir to store water that will generate electricity.
ውሃ በማጠራቀም ተርባይኖቹን በማንቀሳቀስ የኤሌክትሪክ ኃይል እንዲያመነጭ ግድቦችን እየገነባን ነው። ለእናንተ መረጃ እንዲሆን ብንነግራችሁ የታላቁ ህዳሴ ግድብ ከግብጹ ያስዋን ግድብ በሁለት ከግማሽ ያነሰ ነው። ምናልባት ታላቁ ህዳሴ ግድብን ከሌሎች ፕሮጀክቶች የተለየ የሚያደርገው 65 ሚሊዮን ለሚሆኑትና ምንም አይነት የኤሌክትሪክ ኃይል የሌላቸው ኢትዮጵያውያን የሚያነቃቃና ተስፋ የሚሰጥ መሆኑ ነው።
ከ10 አመታት ድርድር በኋላ ሶስቱም አገሮች አሁን ድረስ ለውዝግባቸው እልባት ሊሰጡ አልቻሉም። የምክር ቤቱም አባላት ሶስቱም አገራት የጎላ ልዩነቶቻቸውን በቶሎ በመፍታት ተጨባጭ ወደ ሆነው ስምምነት እንዲደርሱ እያሳሰቧቸው ነው።
ደረጀ ደስታን ለዘገባው አመሰግናለሁ። ይበዚህ እንዳለ ከተለያዩ የዩናይትድ ስቴትስ ግዛቶች የተጓዙ ትውልደ ኢትዮጵያውያን ትናንት የህዳሴ ግድብን በተመለከተ ስብሰባ ከተደረገበት ከኒውዮርኩ የተባበሩት መንግስታት ድርጅት ፊት ለፊት በመገኘት ትዕይንተ ህዝብ አካሂደዋል። በመጽሔት ዝርዝሩን የያዘ ዘገባ አሰናድተናል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል ቀውስ ጉዳይ አጀንዳ ይዞ እንዲነጋገር ሂዩማን ራይትስ ዋች አሳሰበ። በኢትዮጵያ የትግራይ ክልል ስለደረሱ ከባድ የመብት ረገጣዎች ሪፖርቶች መውጣታቸውን ቀጥለዋል ያለው የሰብአዊ መብት ድርጅቱ ሂዩማን ራይትስ ዋች ጉባኤ ላይ የሚገኘው የመንግስታቱ ድርጅት የሰብአዊ መብት ካውንስል ጉዳዩን አጀንዳ ይዞ መነጋገር አለበት፣ ይህንን ደግሞ በአስቸኳይ ሊያደርገው ይገባል ብሏል። ትግራይ ውስጥ ተፈጽመዋል በተባሉት የሰብአዊ መብት ረገጣዎች ዙሪያ በአሁኑ ወቅት በተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነሯ ጨምሮ በአገር ውስጥ በአህጉራዊና በዓለም አቀፋዊ ተቋማት የማጣራት ስራዎች እየተሰሩ ሲሆን ሂዩማን ራይትስ ዋች የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነሯ የምርመራቸውን ውጤት ለምክር ቤቱ ጉባኤ እንዲያቀርቡ የሚፈቅድ ውሳኔ ካልተላለፈ በስተቀር ምክር ቤቱ በምርመራው ውጤት ላይ ሊነጋገር አይችልም ነው ያለው። የኢትዮጵያ ጠቅላይ አቃቤ ሕግ የምርመራው ውጤት ይፋ እንደሚደረግ ለሰብአዊ መብት ምክር ቤቱ አስታውቀዋል። የምርመራው ውጤት አሁን ባለበት ደረጃ ላይ ለመነጋገር የሚፈቅድ ውሳኔ ከተላለፈ ግን የሂደቱን ተአማኒነት ይጎዳዋል ሲሉ አሳስበዋል። ሂዩማን ራይትስ ዋች በበኩሉ አሁን ባለው የክልሉ የጸጥታ ሁኔታና የመገናኛና የተደራሽነት ገደቦች አኳያ ምክር ቤቱ ስላለው ወቅታዊ ተጨባጭ ሁኔታ ሪፖርቶችን ማግኘት እንዲችልና የጭካኔ አድራጎቶች እንዳይቀጥሉ ለመከላከል ያለበትን ኃላፊነት መወጣት እንዲችል የቀረበውን ውሳኔ ማጽደቅ ይኖርበታል ሲል ነው ያሳሰበው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። 10ኛ ዓመት የነጻነት በዓሏን እያከበረች ያለችውን ደቡብ ሱዳንን ዓለም ተስፋ ቆርጦ እንዳይተዋት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR ተማጽኖ አቀረበ። ደቡብ ሱዳን ባለፉት 10 ዓመታት ጭካኔ በተመላባቸው ግጭቶች ስትናወጥ ኖራለች። ብዙ መቶ ሺዎች ተገድለዋል። ከአፍሪካ አህጉር ግዙፉን የህዝብ መፈናቀል ቀውስ ያዘችው ደቡብ ሱዳን ነች። ሆኖም UNHCR በዚህ ሁሉ መከራ መሃል የተስፋ ጭላንጭልም እንዳለ ሲያመላክት አንዱ ተስፋ የሰላም ሂደቱ ነው ብሏል። የተባበሩት መንግስታት የህፃናት ፈንድ ዩኒሴፍ በበኩሉ በሀገሪቱ ከሶስት ህፃናት ሁለቱ ዓለም አቀፍ እርዳታ የሚያስፈልጋቸው ናቸው ሲል ያቺ ሀገር ከባድ ቀውስ ውስጥ እንዳለች አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርባለን። በሌላ የአፍሪካ ዜና ሩዋንዳ እስላማዊ ታጣቂዎች እያሸበሯት ወደምትገኘው የሰሜናዊ ሞዛምቢክ ካቦ ደልጋዶ ክፍለ ግዛት 1000 ወታደሮችን ልታዘምት መሆኑን አስታወቀች። የሩዋንዳ መንግስት ባወጣው መግለጫ ከሞዛምቢክ መንግስት በቀረበለት ጥያቄ መሰረት ወታደሮቹን ባስቸኳይ መላክ እንደሚጀምር ነው ያስታወቀው። የሩዋንዳ መንግስት እንዳለው የሚላኩት ወታደሮች ከሞዛምቢክ የጦር ሰራዊትና ከሌሎችም የደቡባዊ አፍሪካ ሀገሮች የልማት ማህበረሰብ አባል ሀገሮች ወታደሮች ጋር ሆነው ካቦ ዴልጋዶ ላይ እስላማዊ ታጣቂዎቹን ሊወጉ እየተዘጋጁ ነው። የሞዛምቢክ መንግስትን አስተያየት ለማግኘት አልተቻለም። ወደ ዓለም አቀፍ የኮቪድ-19 ዜናዎች እንሻገራለን። የኮቪድ-19 መከላከያ ክትባት አምራቹ ፋይዘር ኩባንያ ለሶስተኛ ዙር የሚውል ክትባት ፈቃድ ለማግኘት ማመልከቻ ሊያስገባ እንደሆነ ታውቋል። በ12 ወራት ውስጥ ሊሰጥ የታቀደው ክትባት የበሽታ መከላከል አቅምን በመጨመር ከአዳዲሶቹ የኮሮና ቫይረስ ዝርያዎች ለመከላከል ሊረዳ እንደሚችል ተነግሮለታል። በሌላ ዜና የጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ አዲስ በታወጀው የአስቸኳይ ጊዜ አዋጅ መሰረት ሀገሪቱ የምታዘጋጀው የኦሊምፒክ ውድድር ካለ ተመልካች እንደሚካሄድ ይፋ አድርገዋል። በአዋጁ መሰረት በመዲናዋ ቶኪዮ እንዲሁም በአቅራቢያዋ ካናጋዋ፣ ሳይታማና ቺባ የሚገኙ የስፖርት ስፍራዎች ተመልካች አልባ ነው የሚሆኑት። ይህ እግድ የኦሊምፒክ ውድድሮቹ አዘጋጆችና 15.4 ቢሊዮን ዶላር ወጪ ያደረገውን የጃፓን መንግስት ከትኬት ሽያጭ ሊያገኙ ያቀዱትን 800 ሚሊዮን ዶላር ያሳጣቸዋል ተብሏል። ይህ በዚህ እንዳለ ፈረንሳይ ውስጥ በዋናነት የሚዛመተው ዴልታ የተባለው የኮሮና ቫይረስ ዝርያ እንደሚሆን ይጠበቃል ሲሉ የጤና ሚኒስትሩ ተናገሩ። ከትናንት ሐሙስ ወዲህ ለቫይረሱ ከተጋለጡ ሰዎች መካከል ገሚሱ የያዛቸው ይህ በፍጥነት ተላላፊ የሆነው የቫይረሱ ዝርያ መሆኑን አመልክተዋል። በሌላ ዜና ዩናይትድ ስቴትስ ለሞልዶቫ በአንድ ጊዜ የሚሰጠውን የጆንሰን ኤንድ ጆንሰንን 500 ሺህ ክትባቶች መላኳን ዋይት ሀውስ አስታውቋል። ይህ ወደ ሞልዶቫ የተላከው የክትባት ድጋፍ ዩናይትድ ስቴትስ ወደ አውሮፓ ልትልክ በእቅድ ከያዘችው የ60 ሚሊዮን ክትባት ድጋፍ የመጀመሪያው መሆኑ ነው የተጠቆመው። መጨረሻም በአፍጋኒስታን የታሊባን ቡድን የበላይነት እያገኘ ባለበት በዚህ ወቅት ዩናይትድ ስቴትስ ከዚያች ሀገር ወታደሮቿን ማስወጣት ለምን እንዳስፈለጋት ፕሬዚደንት ጆ ባይደን ትናንት ማብራሪያ ሰጥተዋል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች።
የዩናይትድ ስቴትስ ወታደሮች መውጣታቸውን ተከትሎ ዋና ከተማዋን ባጁስን የወረሩትን የታሊባን ወታደሮችን ለማስቆም የአፍጋኒስታን ወታደሮች ተታኩሰዋል። በሺዎች የሚቆጠሩ የአሜሪካ ወታደሮችና ተቋራጭ ሰራተኞች ባግራም የተሰኘውን የአየር መቆጣጠሪያ ለቀው የሄዱት ባለፈው ሳምንት ነበር። ይህም እንደ አውሮፓውያን አቆጣጠር በ2001 የተጀመረው የአሜሪካ ወታደራዊ ተልዕኮ ማብቂያ ሆኗል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የአሜሪካ ወታደሮች ለመውጣታቸው ማሳመኛ ያሉትን ምክንያት ሐሙስ ዕለት ሲያቀርቡ ይህን ነበር ያሉት።
After 20 years, $1 trillion spent training and equipping hundreds of thousands of Afghan national security and defense forces.
ላለፉት 20 ዓመታት ወደ ትሪሊየን የሚጠጋ ዶላር ለስልጣናና በመቶ ሺዎች የሚቆጠሩ የአፍጋን ብሔራዊ ደህንነትና መከላከያ አባላትን ለማሰልጠን ካወጣን 2448 አሜሪካኖች ከተገደሉ 20722 ከቆሰሉና በሺዎች የሚቆጠሩ ደግሞ የአእምሮ ጤናቸውን ከሚያውክ እጅግ አሰቃቂ ገጠመኝ ጋር ከተመለሱ በኋላ የተለየ ውጤት የሚያስገኝ ምክንያት በሌለበት እንደገና ሌላ የአሜሪካ ትውልድ ለጦርነት ወደ አፍጋኒስታን አልልክም።
የዩናይትድ ስቴትስ ባለስልጣናት እንደሚሉት ሙሉ ለሙሉ ከአፍጋኒስታን የመውጣቱ ሂደት በነሐሴ መጨረሻ ይጠናቀቃል። ባይደን በሚያዝያ ወር ላይ ውሳኔውን ሲያሳልፉ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር መስከረም 11 2011 ዓ.ም በሀገሯ ላይ ጥቃት አድርሶ በነበረው የአልቃይዳ ቡድን ዙሪያ ያለውን ስጋት ሙሉ ለሙሉ ማስወገዷን ገልጸው ነበር። ሆኖም ታሊባን ቁልፍ የሆኑ ከተማዎችን በብዛት እየተቆጣጠረ መሆኑን ተከትሎ የአፍጋኒስታን መንግስት በቅርቡ ሊወድቅ ይችላል የሚለው ስጋት እያየለ ነው። ባይደን በበኩላቸው ዩናይትድ ስቴትስ የአፍጋን ወታደሮችን መደገፏን እንደምትቀጥል፣ ሰብአዊ ድጋፍ እንደምታደርግና የሴቶችን መብት ለመከላከል እንደምትሰራ ገልጸው የአፍጋን አመራሮች ራሳቸውን ማጠናከር ይገባቸዋል ብለዋል። በፓትሲ ዊዳኩስዋራ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ የተጠናቀረው ዜና በዚሁ ያበቃል። እኛም ቆንጅትን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ በጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.dnews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14
በአጠቃላይ በአቨሬጅ 32.12 በፓውንድ ተሸጧል። ይሄ ለካፕ ኦፍ ኤክሰለንስ የመጀመሪያ ሪከርድ ነው።
ይቅርታ እንጠይቃለን አድማጮች ለጉዳዩ። አሁን የዕለቱ አብይ ርዕስ የተባበሩት መንግስታት ድርጅት የህዳሴ ግድብ ጉዳይ ወደ አፍሪካ ህብረት እንዲመለስ በጸጥታው ምክር ቤት አባላት መወሰኑ ለኢትዮጵያ ትልቅ የዲፕሎማሲ ስኬት መሆኑን የውጭ ጉዳይ ሚኒስቴር ገለጸ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ሁለተኛው የግድቡ ሙሌት ከተጠናቀቀ ግብጽና ሱዳን ፊታቸውን ወደ ትብብር ይመልሳሉ ሲሉ ተናግረዋል። አምባሳደር ዲና ከትግራይ ክልል ጋር በተያያዘ በሰጡት መግለጫ ደግሞ ለሰብአዊ ድጋፍ አገልግሎት የአየር ክልሉ ሙሉ በሙሉ መፈቀዱን አስታውሰው፣ ነገር ግን ሁሉም አይሮፕላኖች ሲገቡም ሆነ ሲወጡ አዲስ አበባ ላይ እንደሚፈተሹ ተናግረዋል። ከተኩስ አቁም ስምምነት ጋር በተያያዘ ህወሓት ያስቀመጣቸውን ቅድመ ሁኔታዎች ሊሆኑ የማይችሉ በማለት ተቀባይነት የላቸውም ብለዋል። ኬኔዲ አባተ ዝርዝር ዘገባውን ያቀርባል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ካነሷቸው ነጥቦች መካከል በህዳሴ ግድብ ዙሪያ በጸጥታው ምክር ቤት የተካሄደው ስብሰባ ዋነኛው ነው። ሁሉም የጸጥታው ምክር ቤት አባላት የግድቡ ጉዳይ ወደ አፍሪካ ህብረት እንዲመለስ መግለጻቸውን ያነሱት አምባሳደር ዲና ይህም ለኢትዮጵያ ትልቅ የዲፕሎማሲ ስኬት እንደሆነ ተናግረዋል።
ይህ አጀንዳ እንግዲህ እንደምታውቁት ትላንትና አሜሪካን ሀገር በሴኪሪቲ ካውንስል እንዳልሆነ ሆኗል። ከዚህ በኋላ አጀንዳው ሴኪሪቲ ካውንስል ሊመጣ አይችልም። የአፍሪካ ጉዳይ ነው ብለው ሁሉም ማለት ይቻላል 15ቱም ማለት ይቻላል ቶናቸው ይለያይ እንደሆነ እንጂ ለሴኪሪቲ ካውንስል ጉዳይ ነው በሚል ያመለጠ ነገር ከመሆኑ ጋር ወደዛ እንዲወሰድ ወስነዋል። ይሄ በጣም ለኛ ዲፕሎማሲ ትልቅ ስኬት ነው ብለን ወሰነው። ምክንያቱም ቀደም ሲል እነዚህ የጸጥታ ጥበቃ ምክር ቤት አባል ቋሚ የሆኑትንም ቋሚ ያልሆኑትንም በተናጠል ቨርቹዋሊም ፊዚካሊም በተወካቻቸውም አማካኝነት ስናነጋግር ነበር የቆየ ነው። በውጭ ጉዳይ የተለያዩ ዲፓርትመንቶች የእነሱን አምባሳደሮች ጭምር እንጌጅ የማድረግ ስራዎች በስፋት ተሰርተዋል። ይሄ ትላንትና እንግዲህ ውጤቱን አይታችሁታል።
በሂደት ላይ የሚገኘው ሁለተኛው የግድቡ ሙሌት ከተጠናቀቀ ግብጽና ሱዳን ፊታቸውን ወደ ትብብር ይመልሳሉ ያሉት ቃል አቀባዩ ከዚህ በኋላ የግድቡን ጉዳይ ወደ ጸጥታው ምክር ቤት አይወስዱትም ሲሉም ነው የገለጹት።
ከዚህ በኋላ ሁለተኛ ሙሌት ነው ትንሽ ዳገት የሚሆንብን። እሱ ካለቀ በኋላ ሆፕፉሊ ሌሎች አይኖችን ይከፍታሉ። ወደ ትብብር፣ ወደ ኢንቴግሬሽን፣ ወደ አብሮ መስራት ይመጣሉ። የግብፁም ምንም ሰው የዛ ከቢሆን ወጥቶ ትንሽ ፎክሯል እንጂ ምንም ይሄ ነገር እንትን መጨረሻ አይደለም ምናምን ብሏል ይባላል። ይሄ ኖርማል ነው፣ ለውስጥ ፍጆታ የሚባል ነገር ስላለ ማለት ነው እንጂ ከዚህ በኋላ ምንም ነገር የለም። አለቆቻቸውም ገብቷቸው ነው ትላንትና ምንም አላሉም። ጥሩ ነው ወደ አፍሪካ ህብረት ይመለስ ብሏል። ባህር ማዶ ሲወስዱት ይሄ ሁለተኛ ነው ሶስተኛ ጊዜ ነው። ባለፈው ተመለሰ፣ አሁን ግን ዋናው ባህር ማዶ ነው ወሰዱት። ስለዚህ ሁለተኛ ወደዛ ወስዱትም።
የኢትዮጵያ ውጭ ጉዳይ ሚኒስቴር በአዲስ አበባ ከሚገኙ የናይል ተፋሰስ ሀገራት አምባሳደሮች ጋር ባደረገው ውይይት የህዳሴ ግድብ ጉዳይ ወደ ተመድ የጸጥታው ምክር ቤት መሄዱ ትክክል እንዳልሆነ ከመግባባት ላይ መደረሱንና የአረብ ሊግ ጉዳዩ ወደ ጸጥታው ምክር ቤት እንዲሄድ ማድረጉ ለአፍሪካ ህብረትና ለአፍሪካ ሀገራት ያለውን ንቀት እንደሚያመለክት አምባሳደሮቹ ማንሳታቸውንም ገልጸዋል። አምባሳደር ዲና ከትግራይ ክልል ጋር በተያያዘ በሰጡት መግለጫ ደግሞ ለሰብአዊ ድጋፍ አገልግሎት የአየር ክልል ሙሉ በሙሉ መፈቀዱን አስታውሰው፣ ነገር ግን ሁሉም አውሮፕላኖች ሲገቡም ይሁን ሲወጡ አዲስ አበባ ላይ አርፈው ፍተሻ እንደሚደረግባቸው ተናግረዋል። ፍተሻው ከአውሮፕላኖች በተጨማሪ መኪኖችን እና ግለሰቦችንም እንደሚጨምርም አክለው ገልጸዋል።
ለሰብአዊ እርዳታ አድራሾች የበረራ ፈቃድ አለ እንደምታውቁት። በረራው ግን በዚህ በአዲስ አበባ በኩል ነው። እዚህ ከደረሱ በኋላ ከዚህ ነው ወደዛ የሚሄዱት። ይሄ ተፈቅዷል። ኦልሬዲ እዛ ጋ ያለውን ኮንፊዥን መጥራት አለበት። ተፈቅዷል ሙሉ በሙሉ በረራ ግን ኤር ስፔሱ የተፈቀደው ይሄ ነው። እዚህ ደርሰው ከዚህ ወደዛ ሄዳሉ፣ ሲመለሱም በዚህ ነው የሚሄዱ። ከአዲስ አበባ የሚሄዱት ደግሞ እንደ ማንኛውም ስታንደርድ ተፈትሾ ነው የሚሄደው። ይሄ ደግሞ በየትኛውም ዓለም አቀፍ መመዘኛ የሚደረግ ኢንስፔክት ተደርጎ ማለት ነው። የትም ሀገር በምዕራቡም በምስራቁም ራሱ ደህንነት ሲል ሀገር እንደዚህ አይነት በረራዎችን ኢንስፔክት ያደርጋል ማለት ነው። አውሮፕላን ይሁን መኪና ባቡር ላንድ ሀገር ናሽናል ሴኩሪቲ መፈተሽ፣ ግለሰብ ማቆም መፈተሽ የሀገር መብት ነው። ይሄ ምንም የሚቆም አይደለም። አንፈተሽም ምናምን የሚለው ባይመጣ ነው የሚሻለው።
የፈረሰውን የተከዜ ድልድይ መልሶ የመገንባት ስራ መጀመሩን አምባሳደር ዲና በመግለጫቸው አንስተዋል።
የተከዜ ድልድይ መፍረሱንም ታውቃላችሁ በዚሁ ኃይል፣ እሱንም እንደገና ሪስቶር ለማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው።
ከተኩስ አቁሙ ስምምነት ጋር በተያያዘ የትግራይ መንግስት ነኝ ያለው አካል ያስቀመጣቸውን ቅድመ ሁኔታዎች ሊሆኑ የማይችሉ በማለት ተቀባይነት እንደሌላቸውም ጠቁመዋል።
ለዩኒላተራሊ መንግስት ለወሰደው ሲስፋየር ይሄ ኃይል እስካሁን ፖዚቲቭ ምላሽ የለውም። ሌሎች እንደምታውቁት ያልተፈለጉ ሊሆኑ የማይችሉ ኮንዲሽኖችን እየደረደረ ያለበት ሁኔታ ነው ያለው። ነኒ ኬዝ ሲስፋየሩ ለግብርናም ለአንድ አስቦ ትንሽ ለማሰብም ለመረጋጋትም ህዝቡንም እድል ይሰጠዋል የሚል ግምገማ ነው ያለው።
የኢትዮጵያ መንግስት የኤምባሲዎቹን ቁጥር እንዲቀንስ ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ስብሰባ ላይ ማንሳታቸውን ተከትሎ ኤምባሲዎች እየተዘጉ ስለመሆናቸው በማህበራዊ ሚዲያዎች የሚሰራጩ መረጃዎች ሐሰት መሆናቸውንም አምባሳደር ዲና ገልጸዋል። የውጭ ጉዳይ ሚኒስቴር የማሻሻያ ተግባራትን በማከናወን ላይ መሆኑን በመጠቆም በሂደት ሊታጠፉ የሚችሉ ኤምባሲዎች ሊኖሩ እንደሚችሉ ግን ጠቁመዋል። በተቀናጀ መንገድ ከሳውዲ አረቢያ ዜጎችን የመመለሱ ስራ የቀጠለ ሲሆን ሁለት ሳምንት ባልሞላ ጊዜ ውስጥ እስከ ትናንት ሐምሌ 1 ድረስ 21182 ዜጎች መመለሳቸውም ተገልጿል። አምባሳደር ዲና ባለፈው ሳምንት በሰጡት መግለጫ ህጋዊ የመኖሪያ ፈቃድ ያላቸውም ዜጎች ከሳውዲ እንዲመለሱ በመደረግ ላይ መሆኑን አንስተው ይህም በኢትዮጵያ ላይ ጫና ለማብዛት ታቅዶ የሚደረግ ነው ማለታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁንም ከህዳሴ ግድብ ጋር የተያዘ ዘገባ አለን። በህዳሴ ግድብ ጉዳይ በአፍሪካ ህብረት የተጀመረው ድርድር እንዲቀጥል የጸጥታው ምክር ቤት አባላት አሳሰቡ። የጸጥታው ምክር ቤት እንዲሰበሰብ የአረብ ሊግ የግብፅና የሱዳንን ጥያቄ በማንገብ የምክር ቤቱ ተለዋጭ አባል ቱኒዥያ ባቀረበችው ጥያቄ መሰረት ምክር ቤቱ ትላንት ባደረገው ስብሰባ በአፍሪካ ህብረት የሚመራውን ድርድር ደግፏል። በዚህ ስብሰባ ላይ ግብፅ፣ ሱዳንና ኢትዮጵያ ለጸጥታው ምክር ቤት ስጋትና ጥያቄዎቻቸውን ያቀረቡ ሲሆን የህዳሴ ግድብ ለግብፅ የህልውና ስጋት ነው ሲሉ ለምክር ቤቱ የገለጹት የሀገሪቱ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ግብፅ ይህን እንደማትታገስና የጸጥታው ምክር ቤትም እርምጃ እንዲወስድ ጠይቀዋል። ሱዳን ደግሞ ኢትዮጵያ ያለ ስምምነት ግድቡን እንዳትሞላ ምክር ቤቱ ያግዳት ዘንድ ጥሪ አቅርባለች። የአባይ ወይም የናይል ወንዝ የሁሉም ተፋሰስ ሀገራት የጋራ ሀብት መሆኑን የገለጹት የኢትዮጵያ ተወካይ ዶክተር ስለሺ በቀለ በበኩላቸው የሱዳንና የግብፅ ፍላጎት ከግድቡ ጋር የተያያዘ ሳይሆን ኢትዮጵያ ውሃውን እንዳትጠቀም ማድረግ እንደሆነ አብራርተው ኢትዮጵያ ብትፈልግ እንኳን የአባይን ውሃ አለመጠቀም እንደማትችል አስገንዝበዋል። በመጨረሻም የምክር ቤቱ አባላት ጉዳዩ በአፍሪካ ህብረት በኩል በሚካሄድ ድርድር እንዲፈታ ማሳሰባቸውን ጠቅሶ ኬኔዲ አባተ ዘገባ አድርሶናል።
የተባበሩት መንግስታት የጸጥታው ምክር ቤት ሰላምና ጸጥታ በአፍሪካ በሚል ርዕስ በታላቁ የኢትዮጵያ ህዳሴ ግድብ ላይ በኢትዮጵያ ሰዓት አቆጣጠር ትናንት ሐምሌ 1 ሌሊት ላይ ስብሰባ አድርጓል። ባለፈው ሳምንት አርብ ዕለት በትግራይ ክልል ጉዳይ የተሰበሰበው ምክር ቤቱ ትናንት ያደረገው ስብሰባ ከኢትዮጵያ ጋር በተያያዘ በአንድ ሳምንት ጊዜ ውስጥ ሁለተኛው ነው። የህዳሴ ግድብ ጉዳይ በጸጥታው ምክር ቤት እንዲታይ የአረብ ሊግ የግብጽና የሱዳንን ጥያቄ በማንገብ የምክር ቤቱ ተለዋጭ አባል ቱኒዚያ ባቀረበች ጥያቄ መሰረት ነው ምክር ቤቱ ስብሰባ የተቀመጠው። ኢትዮጵያ የግድቡን ሁለተኛ ዙር የውሃ ሙሌት መጀመሯ ይፋ ከተደረገ ከቀናት በኋላ በተካሄደው በዚህ ስብሰባ ላይ ግብጽ፣ ሱዳን እና ኢትዮጵያ ከግድቡ ጋር በተያያዘ ያላቸውን አቋም አንጸባርቀው ለጸጥታው ምክር ቤት ስጋታቸውንና ጥያቄዎቻቸውን አቅርበዋል። የህዳሴ ግድብ ለግብጽ የህልውና ስጋት እንደሆነ ለምክር ቤቱ የገለጹት የሀገሪቱ ውጭ ጉዳይ ሚኒስትር ሳሚ ሹክሪ ግድቡ ግብጽ የምታገኘውን የውሃ መጠን በመቀነስ ሀገሪቱን የተለያዩ ችግሮች እንደሚዳርግ በማብራራት ሀገራቸው ይህን አትታገስም ብለዋል። የጸጥታው ምክር ቤትም ግድቡ ለግብጽ የህልውና ስጋት እንዳይሆን ሊያደርግ ይገባል ሲሉ ተናግረዋል።
The GERD can cause cumulative water shortages in Egypt. It will diminish access to clean drinking water.
የህዳሴ ግድብ በግብጽ ላይ የተለያዩ የውሃ እጥረቶችን ያስከትላል። ንጹህ የመጠጥ ውሃን ይቀንሳል። በሚሊዮኖች የሚቆጠሩ አርሶ አደሮች የመስኖ ውሃ እንዳያገኙ ሊያደርግ ይችላል። በሺዎች ሄክታሮች የሚቆጠሩ የእርሻ መሬቶችን ያወድማል። በረሃማነትን ያስፋፋል። ስነ ምህዳራዊ ስርዓትንም ይጎዳል። ለአየር ንብረት ለውጥ ችግሮችም ተጋላጭነትን ይጨምራል። ይህ ግብጽ ልታገሰው የማትችለውና የማትታገሰው ሁኔታ ነው። ስለዚህ ዓለም አቀፋዊ ማህበረሰብ በጸጥታው ምክር ቤት በኩል ይህን ክስተት የመከላከልና ግድቡ ለግብጽ የህልውና ስጋት እንዳይሆን የተቻለውን ሁሉ ማድረግ የግድ ያስፈልገዋል።
ሶስቱ ሀገራት በስድስት ወራት ውስጥ አስገዳጅ ወይም አሳሪ ስምምነት ላይ እንዲደርሱና ኢትዮጵያ የጀመረችውን ሁለተኛውን የውሃ ሙሌት እንድታቆም የሚጠይቀውን በቱኒዚያ የቀረበውን ረቂቅ የውሳኔ ሀሳብ የጸጥታው ምክር ቤት እንዲያጸድቅም የግብጽ ውጭ ጉዳይ ሚኒስትር ጠይቀዋል። ከግብጽ ጋር ተመሳሳይ አቋም የምታራምደው ሱዳንም እንዲሁ በውጭ ጉዳይ ሚኒስትሯ ማርያም አልሳዴቅ አልማህዲ በኩል ባስተላለፈችው መልእክት ግድቡ ለሱዳንም ስጋት መሆኑን አንስታለች። በተለይ ከህዳሴ ግድቡ በታች የሚገኘው የሮሳሬስ ግድብ አደጋ እንደተደቀነበትና በሚሊዮኖች የሚቆጠሩ ሱዳናውያንም የግብርና ስራቸው እንደሚስተጓጎል የገለጹት ሚኒስትሯ ምክር ቤቱ ኢትዮጵያ ያለ ስምምነት ግድቡን እንዳትሞላ ያግዳት ዘንድ ጠይቀዋል።
We dearly hope that the Council will assume its responsibilities in maintaining regional peace and security.
ምክር ቤቱ ቀጠናዊ ሰላምና ጸጥታን በማረጋገጥ ረገድ በአፍሪካ ህብረት መሪነት የሚካሄደው ድርድር እንዲቀጥል በማድረግ በህብረቱ ጥላ ስር ተደራዳሪዎች ድርድራቸውን እንዲጀምሩ በማድረግ ከስምምነት ላይ እንዲደረስ ዓለም አቀፍ አደራዳሪዎችና ታዛቢዎች ድርድሩን እንዲያስኬዱ በማድረግ ኢትዮጵያ ስምምነት ሳይደረስ በሚሊዮኖች በሚቆጠሩ ሱዳናውያን ላይ ስጋት ከመደቀን ከማንኛውም የተናጠል እርምጃዎች እንድትታቀፍ በማድረግ ኃላፊነቱን ይወጣል ብለን ተስፋ እናደርጋለን።
ኢትዮጵያን በመወከል ንግግር ያደረጉት የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ በግድብ ጉዳይ የጸጥታው ምክር ቤት ስብሰባ ሲቀመጥ ይህ የመጀመሪያው መሆኑን ጠቅሰው የህዳሴው ግድብ ጉዳይ በምክር ቤቱ መታየቱን በጽኑ አውግዘዋል። የግድቡ ሁለተኛ ሙሌት በ2015ቱ የመርሆች ስምምነት መሰረት የሚካሄድና የግድቡ የግንባታ አካል መሆኑንም ዶክተር ስለሺ ገልጸዋል። የአባይ ወይም የናይል ወንዝ የሁሉም የተፋሰሱ ሀገራት የጋራ ሀብት መሆኑንም የገለጹት ዶክተር ስለሺ የሱዳንና የግብጽ ፍላጎት ከግድቡ ጋር የተያያዘ ሳይሆን ኢትዮጵያ ውሃውን እንዳትጠቀም ማድረግ እንደሆነ አብራርተው ይህ በፍጹም ሊሆን የማይችል ጉዳይ መሆኑን አንስተዋል።
After a series of initiatives to address the concerns of our neighbors in good faith, we are compelled to conclude that their objection is not as such directed at the GERD, but rather to stop any water use by Ethiopia.
የጎረቤቶቻችን ስጋት ለመቅረፍ በጥሩ እምነት ተደጋጋሚ ጥረት ካደረግን በኋላ ተቋማቸው በግድቡ ላይ ያነጣጠረ ሳይሆን ኢትዮጵያ ምንም ውሃ እንዳትጠቀም ማድረግ እንደሆነ ድምዳሜ ላይ ለመድረስ ተገደናል። እውነታው ግን እኛ ሌላ አዋጭ አማራጭ የሌለን መሆኑ ነው። እንደ ግብጽና ሱዳን ኢትዮጵያ በቂ የከርሰ ምድር ውሃ የላትም፣ የባህር ውሃም የለንም። 70% የሚሆነው የኔ ሀገር ውሃ በናይል ተፋሰስ የሚገኝ ነው። ብንፈልግና ብንሞክር እንኳን ናይልን አለመጠቀም አንችልም። ኢትዮጵያውን የናይል ወንዝን መጠቀም ይችላል ወይስ አይችልም የሚለውን የጸጥታው ምክር ቤት መመለስ ይጠበቅበታል። በኢትዮጵያውን ስም ይህንን ምክር ቤትና ዓለም አቀፋዊ ማህበረሰብ ኢትዮጵያውን ከናይል መጠጣት ይችላሉን የሚለውን እንዲመልሱ ጠይቃለሁ። ማናችንም ሌሎች ጠጡ እየተጠማን መቀጠል የለብንም።
በመሆኑም ምክር ቤቱ የግድቡን ጉዳይ መመልከት የለበትም ያሉት ዶክተር ስለሺ ይህ ስብሰባ የጸጥታው ምክር ቤት በግድቡ ጉዳይ የሚያደርገው የመጨረሻው ስብሰባ እንዲሆንና ጉዳዩን ወደ አፍሪካ ህብረት እንዲመልስ ጠይቀዋል። ወትሮውን የተለያየ አቋም በማንጸባረቅ የሚታወቁትን አሜሪካና ሩሲያን ጨምሮ ሁሉም የምክር ቤቱ ቋሚና ተለዋጭ አባላትም በህዳሴ ግድብ ዙሪያ ያለው ልዩነት በአፍሪካ ህብረት መሪነት በሚካሄደው ድርድር እንዲፈታ አሳስበዋል። በህብረቱ መሪነት የሚደረገው ድርድር በአስቸኳይ እንዲቀጥል የጠየቁት በተመድ የአሜሪካ አምባሳደር ሊንዳ ቶማስ ፊልድ ተደራዳሪ ሀገራት ሂደቱን ከሚጎዳ እርምጃ እንዲታቀቡም ጠይቀዋል።
Egypt and Sudan's concerns over water security and the safety and operation of the dam can be reconciled with Ethiopia's development needs.
የግብጽና የሱዳን የውሃ ደህንነትና የግድቡ አስተዳደርና ደህንነት ስጋት ከኢትዮጵያ የልማት ፍላጎት ጋር መታረቅ ይችላሉ። ይህ የሚጀምረው ውጤታማና ተጨባጭ ድርድሮችን በማድረግ ነው። እነዚህ ድርድሮች በአፍሪካ ህብረት መሪነት መካሄድና በአስቸኳይ መጀመር አለባቸው። ይህ ሂደት በ2015 በተደራዳሪዎች የተፈረመውን የመርሆች ስምምነት መጠቀም አለበት። ይህን አለመግባባት ለመፍታት የአፍሪካ ህብረት ትክክለኛው ቦታ መሆኑን እናምናለን። ውጤታማ ስምምነት ላይ ለመድረስ አሜሪካ ፖለቲካዊና ቴክኒካዊ ድጋፍ ለማድረግ ዝግጁ ነች።
ኢትዮጵያ ባትቀበልም ግብጽና ሱዳን ከአፍሪካ ህብረት በተጨማሪ የተባበሩት መንግስታት፣ አሜሪካና የአውሮፓ ህብረትም በአደራዳሪነት እንዲሳተፉ በተደጋጋሚ ጠይቀዋል። አለመግባባቶችን ለመፍታት ግብጽ የኃይል እርምጃ ልትወስድ እንደምትችልም መግለጿ ይታወሳል። ይሁን እንጂ ከአፍሪካ ህብረት ውጭ አደራዳሪዎችን ማብዛት ፋይዳ እንደሌለው የገለጹት በተመድ የሩሲያ አምባሳደር ቫሲሊ ኔቤንዚያ ኃይል ስለመጠቀም የሚሰጡ መግለጫዎች እንዲቆሙ ጠይቀዋል።
We appreciate the significant involvement of the African Union in resolving the dispute over the dam, including the work of its Committee of Technical and Legal Experts.
የቴክኒክና የህግ ባለሙያዎችን ጨምሮ የአፍሪካ ህብረት በግድቡ ላይ ያለውን ልዩነት ለመፍታት የሚያደርገውን ተሳትፎ እናደንቃለን። ይህ አህጉራዊ ድርጅት የውሃውን ችግር የመፍታት አቅሙ ገና አልተሟጠጠም ብለን እናምናለን። በኮንጎ ሊቀመንበርነት የሚመራው ህብረቱ በዚህ መንገድ ጥረቱን እንዲያጠናክር እንጠይቃለን። በድርድሩ ላይ አደራዳሪዎችና ታዛቢዎችን ማብዛት ውጤት አያመጣም። ይሁንና በተደራዳሪዎቹ ፍላጎት ሊሳተፉ ይችላሉ። ችግሩን ለመፍታት ኃይልን ስለመጠቀም የሚገልጹ መግለጫዎች መቆምና መከለከል አለባቸው።
And should be prevented.
ምንም እንኳን ቱኒዚያ ባቀረበችው ረቂቅ የውሳኔ ሐሳብ ላይ የተባለ ነገር ባይኖርም ሁሉም የጸጥታው ምክር ቤት አባላት በአፍሪካ ህብረት የተጀመረው ድርድር እንዲቀጥል አሳስበው ውይይቱ ተጠናቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ይህ በእንዲህ ያለ ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ ትውልደ ኢትዮጵያውያን ትላንት የህዳሴ ግድብ በተመለከተ ስብሰባ ከተደረገበት ኒውዮርክ ከሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ፊት ለፊት በመገኘት ትዕይንተ ህዝብ አከናውነዋል። የኢትዮጵያን አቋም ለመደገፍ እንዲሁም በግብጽና በሱዳን በኩል የቀረቡ አቤቱታዎችን ለመቃወም እንደተዘጋጀ የተነገረለትን ሰልፍ ካስተባበሩት መካከል አንዱ ከሆኑት አቶ ከባዱ ሙልቀን ጋር ሀብታሙ ስዩም አጭር ቆይታ አድርጓል። ቀጥሎ ይቀርባል።
ከዩናይትድ ስቴትስ መንግስት መቀመጫ ዋሽንግተን ዲሲና ከሌሎች ከተሞች የተውጣጡ ትውልደ ኢትዮጵያውያን በአውቶቡስ ተሳፍረው ከኒውዮርክ የተባበሩት መንግስታት ድርጅት መስሪያ ቤት ፊት ለፊት የተገኙት ለዕለቱ የተቀጠረው ስብሰባ ከመጀመሩ ቀደም ብሎ መሆኑን ሰምተናል። በዕለቱ የጸጥታው ምክር ቤት አባላት ኢትዮጵያ የውሃ ሙሌት ስራ የጀመረችበትን የታላቁ ህዳሴ ግድብን ጉዳይ በተመለከተ በግብጽና ሱዳን የውጭ ጉዳይ ሚኒስትሮች የቀረቡ አቤቱታዎችና የኢትዮጵያን መልስ ሰምተዋል። ከዋሽንግተን ዲሲና አካባቢዋ ወደ ኒውዮርክ ያቀኑትን ትውልደ ኢትዮጵያውያን ካስተባበሩት መካከል አንዱ አቶ ከባዱ ሙልቀን ናቸው። ሰልፉን ለማካሄድ ለምን እንደተፈለገ እንዲያስረዳሉ።
ግብጽ ጠያቂነት የሁለተኛውን ዙር ሙሌት በሚመለከት ያለው ድርድር ከአፍሪካ ዩኒየን ወጥቶ ወደ ዩኤን ሴኩሪቲ ካውንስል እንዲመጣ በጠየቀችው መሰረት ዛሬ ከሰዓት በኋላ እዚህ ኒውዮርክ በሚገኘው የዩናይትድ ኔሽንስ ሄድኳርተር የሴኩሪቲ ካውንስል በዚህ ጉዳይ ተሰብስቦ ነበረ እና እኛም ኢትዮጵያኖች ውሃው መጠቀም መብት ያላትን መብት ለማሳየት በኒውዮርክ ከተማ ስብሰባው ከመደረጉ ከሁለት ሰዓት በፊት በባስ ሄደን እዛ ቦታ ላይ ተገኝተን አንደኛ በድምጻችን አሰማን። በኢትዮጵያን በራሳችን ሀብትና በራሳችን ጥረት የተሰራ 100 ሚሊዮን የኢትዮጵያን ደሃ ህዝብ ከድህነት ለማውጣት ደረግ ፕሮጀክት መሆኑን አስፈላጊነቱን እንዲሁም ደግሞ ወደ ሱዳንና ወደ ኢጅፕት የሚሄደውን ውሃ ምንም አፌክት ማያደርግ እንደሆነና ስምምነት መድረስ ቀላል እንደሆነ እንዳውም በጋራ በራሳችን ንግግር መድረስ እንደምንችል ሴኩሪቲ ካውንስል መምጣቱ ተገቢ አይደለም፣ ወደ አፍሪካ ዩኒየን እንዲመለስ መልእክታችን ለማስተላለፍ ነው። ሰልፈኛው ኢትዮጵያዊ እዛ ድምፁን በሚያሰማበት ሰዓት ኢትዮጵያን ወክለው ድርድሩ ላይ ወይም ደግሞ ንግግሩ ላይ የሚገኙት ክቡር አምባሳደር ታዬ በዩናይትድ ኔሽን የኢትዮጵያ አምባሳደር እና ኢንጂነር ስለሺ የኢትዮጵያ የውሃ ልማት ሚኒስትር ዩናይትድ ኔሽንስ በሚገቡበት ጊዜ እንደ አጋጣሚ እዛ ላይ ስላዩን ወርደው መጥተው አናግረውን አመስግነውን ሞራላችንን ገንብተው ነው የገቡት።
አቶ ከባዱ ሙሉቀንን በስልክ መስመር ሳገኛቸው ዋሽንግተን ዲሲ አቆጣጠር መሸት ሸት ብሏል። በሰልፉ ላይ የዋሉ ትውልድ ኢትዮጵያን ወደ ዋሽንግተን ዲሲ እየተመለሱም ነበረ። የጸጥታው ምክር ቤትን ስብሰባ በቀጥታ እየተመለከቱ የነበሩት ትውልድ ኢትዮጵያውያኑ የስብሰባውን መጠናቀቅ ተከትሎ ደስታቸውን ሲገልጹ ከበስተኋላ ይሰማሉ። በዕለቱ የተከናወነው ስብሰባ ውጤት በእነሱ ዘንድ መልካም መሆኑን ጠቋሚ ይመስላል። አቶ ከባዱም በዚህ ይስማማሉ።
እንግዲህ ከሞላ ጎደል ተከታትለነዋል። የተለያዩ ሀገሮች ሴኩሪቲ ካውንስል ሜምበሮች ያቀረቡትን ንግግር ሰምተናል። እውነት ለመናገር ድሮውንም ዩናይትድ ኔሽን ሴኩሪቲ ካውንስል ጉዳዩ መምጣት እንደማይገባው፣ አፍሪካ ዩኒየን መጨረስ እንዳለበት፣ የተጀመረው በዛ መንገድ እንዲቀጥል፣ ሀገሮቹ ግን ተቀራርበው ተነጋግረው እንዲሰሩ፣ አንዱ አንዱን እንዳይጎዳ እንዲጠነቀቅ የሚል መልእክት ያስተላለፉት የኢትዮጵያ መልእክት ይሄው ነው እንግዲህ። እና እኛ ሴኩሪቲ ካውንስል ባስተላለፈው እስካሁን በሰማነው እንግዲህ ዲቴሉን ወደፊት ደግሞ እናውቃለን፣ ግን በሰማናቸው ንግግሮች ግብጽ ተወካይ በስተቀር እና ከሱዳን ተወካይ የሱዳን ተወካይ በሆኑ እስካሁን እስከዛሬ ሰምተነው አይነት ኮምፕሌንት ሲያቀርቡ ሰምቻለሁ። ለማንኛውም እነሱ የእነሱ የተጠበቀ ነው። የሌሎቹ ሀገሮች ግን መልእክቶቻቸው ሞሮለስ እኛ ከጠበቅነው ከፈለግነው መልስ ጋር የተቀራረበ ስለሆነ ከደስተኞች ነን። ሰልፈኛውም ደስተኛ ነበር።
የኢትዮጵያ ህዳሴ ግድብን በተመለከተ ትውልድ ኢትዮጵያውያን የሀገራቸውን አቋም ለመደገፍ ከሀገራቸው ጥቅም በተጻራሪ የቆሙትን ለመቃወም መሰል ሰልፍ ሲያዘጋጁ የመጀመሪያቸው አይደለም። በተለያዩ ጊዜያት ከዋይት ሀውስና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት በመገኘትም ድምፃቸውን ማሰማታቸው ይታወሳል። ደርሶ መልስ 8 ሰዓታትን የፈጀው የሰልፈኞቹ የዋሽንግተን ዲሲ፣ ኒውዮርክ ጉዞ እነሱ መልካም ነው ባሉት ሁኔታ ተደምድሟል። ኢትዮጵያ፣ ግብፅና ሱዳን ለ10 ዓመታት የተሟገቱበት የድንበር ተሻጋሪ አባይ ድርድር ግን መቋጫው ቅርብ አይመስልም።
አሁን ደግሞ ወደ ደቡብ ሱዳን። ደቡብ ሱዳን የ10ኛ ዓመት የነጻነት ቀን በዓሏን ለማክበር እየተዘጋጀች ባለችበት ሰዓት የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በሀገሪቱ ከሶስት ህጻናት ሁለቱ ዓለም አቀፍ እርዳታ ይሻሉ ሲል ሀገሪቱ ከባድ ሰብአዊ ቀውስ እንደተጋረጠባት አስታውቋል። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ ኤደን ገረመው አሰናድተዋለች።
ደቡብ ሱዳን ብዙም ያልቆየ የነጻነት ቀኗን ክብረ በዓል ልክ የዛሬ 10 ዓመት ነበር ማክበር የጀመረችው። ይሁንና ከ2 ዓመታት በኋላ ሀገሪቱ በእርስ በርስ ጦርነት መታመስ ጀመረች። ይሄ ጦርነት እስካሁን ድረስ ከ400,000 በላይ ሰዎችን ህይወት በመቅጠፍ እጅግ አደገኛ የሆነ ታሪክ አስመዝግቧል። የተባበሩት መንግስታት ድርጅት ሪፖርት 1.6 ሚሊዮን የሚሆኑ ሰዎች በሀገር ውስጥ መፈናቀላቸውን፣ 2.2 ሚሊዮን ሰዎች ደግሞ ድንበር ተሻግረው በስደት እንደሚኖሩ ያሳያል። የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ 8.3 ሚሊዮን ሰዎች እና 4.5 ሚሊዮን ህጻናትን ጨምሮ እጅግ አጣዳፊ የሆነ የሰብአዊ እርዳታና ድጋፍን ይሻሉ ብሏል። በዋና ከተማዋ የሚገኙት የተባበሩት መንግስታት ድርጅት የደቡብ ሱዳን የመስክ ጉዳዮች ዋና ኃላፊ የሆኑት ማድ ኦይንስን በቪዲዮ አግኝተን ያነጋገርናቸው ሲሆን ኃላፊው ሀገሪቱ በብዙ ሰው ሰራሽና ተፈጥሯዊ ችግሮች እየተሰቃየች ነው ብለዋል። የሀገሪቱን ምጣኔ ሀብት ከአባባሱ ችግሮች መካከልም የእርስ በርስ ግጭቶች፣ የበቀል ግድያዎች፣ ተደጋጋሚ የሆኑ የጎርፍና የድርቅ አደጋዎችም ይገኙበታል። ዋና ኃላፊው እንዲህ ይላሉ።
ደቡብ ሱዳን ማለት በዓለም ላይ እጅግ ከባድ የሆነ ሰብአዊ ቀውስ ያለባትና የተዘነጋች ሀገር ናት። በዓለም ላይ እጅግ አደገኛ በሆነው ክፍል እጅግ በርካታ ህጻናቶች አሉን።
የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ ሪፖርት ደቡብ ሱዳን እንደ ሀገር እጅግ ብዙ አሉታዊ በሆኑ ነገሮች ላይ ግንባር ቀደም እየሆነች ነው ይላል። ተቋሙ በሀገሪቱ ውስጥ ከ10 ህጻናት ውስጥ አንዱ የ5ኛ ዓመት የልደት በዓሉን ሳያከብር ህይወቱ ያልፋልም ይላል። ይህም በዓለም ላይ ከፍተኛ የሆነው የህጻናት ሞት ቁጥር ነው። በተጨማሪም ሪፖርቱ በዚህ ዓመት 1.4 ሚሊዮን የሚሆኑ ህጻናት ለህይወታቸው በሚያሰጋ አጣዳፊ የሆነ የምግብ እጥረት እንደሚሰቃዩም ጠቁሟል። ይህም ከጎርጎሮሳውያኑ 2013 ዓ.ም ወዲህ ትልቁ አሃዝ ነው። ማድ ኦይንስ ታዲያ ዩኒሴፍና አጋሮቹ ለህጻናቱ በቂ የሆነ አቅርቦትና ቅድመ ክትትል ከተደረገላቸው ህይወታቸውን መታደግ እንደሚቻል አሳይተዋል ይላሉ።
90,000 children suffering from severe acute malnutrition
90,000 የሚሆኑና አጣዳፊ በሆነ የምግብ እጥረት የሚሰቃዩ ሕፃናትን ተንከባክበናል። ከነዚህ ውስጥ 95%ዎቹ አገግመዋል። አንድ ሕፃን አጣዳፊ በሆነ የምግብ እጥረት ሲጠቃ ፈታኝ ነው። ነገር ግን ደግሞ እርዳታው በጣም ውጤታማ ነው።
ኦይን ምንም እንኳን እርዳታውና ሕክምናው ውጤታማ ቢሆንም የሚሻለው ግን ሕፃናቱ አስቀድሞ የምግብ እጥረት እንዳያጋጥማቸው መከላከሉ ነው ይላሉ። የተባበሩት መንግስታት የሕፃናት ፈንድ ዩኒሴፍ የተመጣጠነ ምግብና የውሃ አቅርቦትን ለማሳደግ ፍላጎቱ እንዳለው የገለጸው ሲሆን ለመሰረታዊ ጤና አቅርቦትና ለንጽህናም ትኩረት ሰጥቷል ይላሉ። ነገር ግን የገንዘብ እጥረት አለ። እንደሳቸው አባባል ዩኒሴፍ በደቡብ ሱዳን እጅግ ተጋላጭ የሆኑ ሕፃናትን ለማገዝ ከሚያስፈልገው ከ180 ሚሊዮን ዶላር ውስጥ እስካሁን ድረስ ያገኘው 1/3 ብቻ ነው። በሊሳ ሽላይን ለተዘጋጀው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ምርጫ ነክ ዝግጅት ይቀርባል። ስተኛው አገር አቀፍ ምርጫ በሰላም እንዲጠናቀቅ ለአንድ ዓመት ገደማ ዝግጅት ሲያደርግ እንደነበር የኢትዮጵያ መንግስት አስታወቀ። ለስኬታማነቱ የበርካታ አካላት የጋራ አስተዋጽኦ ወሳኝ ሚና እንደነበረው የሰላም ሚኒስትሯ ሙፈሪያት ካሚል አስታውቋል። በሬዲዮና በድሬዳዋና ሐረር ጉብኝት ያካሄዱት ወይዘሮ ሙፈሪያት ህብረተሰቡን ያሳተፈ የሰላም አጠባበቅ ውጤት እያስገኘ ነው ብለዋል። አዲስ ቸኮል ዝርዝር ዘገባ ልኮልናል።
የአንዳንዶችን ስጋት ባስቀረው ሁኔታ ስድስተኛው ብሔራዊ ምርጫ በሰላም ለመጠናቀቁ መንግስት ዝግጅት ሲያደርግ መቆየቱን፣ ሆኖም የህብረተሰቡ፣ የፖለቲካ ፓርቲዎች፣ የምርጫ ቦርድና የመገናኛ ብዙሃን ሚናም ወሳኝነት እንደነበረው የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በተለይ ለቪኦኤ ገልጸዋል። ከዚህ ተሞክሮ ለቀጣይ ምርጫዎች ትምህርት ለመቅሰምም ጥናት እየተደረገ ነው ብለዋል። በድሬዳዋና ሐረር የሰላምና በጎ ፈቃድ ስራዎች ሁኔታ ለመከታተል ድሬዳዋ መጥተው የነበሩት ወይዘሮ ሙፈሪያት ካሚል ለምርጫው ሰላማዊነት ትልቁን ድርሻ የሰጡት ለህዝቡ ነው።
የኢትዮጵያ ህዝብ ከሰላም አኳያ ትልቅ አበርክቶ አድርጓል ብለን እናስባለን። በሁለት መንገድ ነው የተዘጋጀ ነው። አንደኛው ያው ህብረተሰቡ በተለያየ ደረጃ ለአመት ገደማ ሰላሙን እንዴት ማስጠበቅ እንዳለበት ሲመክር፣ አጀንዳ ራሱ ሲቀርጽ፣ መፍትሄው ምን እንደሆነ ሲወያይ ቆይቷል። በሌላ መንገድ ምን እንደሚፈልግ የሚያውቅ ህዝብ ነው። ብዙ መንገር የሚሻው ህዝብ ነው ብለን አናምንም። ምናልባት ማስታወስ ያስፈልግ ይሆናል። ኢትዮጵያ ሰላም እንድትሆን ባለፉት አመታት የሰላም እጦት ምን አይነት ውጤት እንዳስገኘም ከተግባር ያየ የተማረ ህዝብ ስለሆነ የተፈጠሩ ችግሮችን፣ ድክመቶችን እያረመ የመሄድ አቅሙ፣ ችግር የመቋቋም ብዙ ነገር የተፈራረቀበት ህዝብ ነው። እንዳያችሁት፣ ሁላችንም እንዳየ ነው። ይሄን የመቋቋም ተቋቁሞ አሸንፎ የመውጣት አቅም የገነባ ህብረተሰብ ነው እና ከዚህ አንጻር ምርጫው ሰላማዊ እንዲሆን ወስኗል ማለት ነው።
ከህብረተሰቡ ባሻገር የፖለቲካ ፓርቲዎችም ከምርጫው በፊት ዙር ውይይቶችን በማድረግ ምርጫው በሰላም እንዲጠናቀቅ ፍላጎት ያላቸው መሆኑን ምርጫው ከመካሄዱ በፊት ያረጋገጡት ነበር ብለዋል። ይሁንና በህብረተሰቡም ሆነ በፖለቲካ ፓርቲዎች ዘንድ ይህ አቋም እንዲያዝ በማድረግ ረገድ ገለልተኛ የሆኑ ተቋማት እየተገነቡ መሆናቸው የራሱ አስተዋጽኦ እንዳለው ነው ወይዘሮ ሙፈሪያት የሚያምኑት።
ገለልተኛ የሆኑ የጸጥታ ተቋማትን የመገንባት፣ ገለልተኛ የሆኑ የምርጫ ቦርድን የመሰለ የዴሞክራሲ ተቋማት የመገንባት፣ የሚዲያም ሚና በዚህ ውስጥ ታይቷል እና ፖለቲካ ፓርቲዎች በነበረ አንድ መድረክ ላይ ያረጋገጡት የምርጫ ቦርድ ነፃና ገለልተኝነት ተስፋ ሰጪ እንደሆነ፣ የጸጥታ አካላት ነፃና ገለልተኝነት ተስፋ ሰጪ እንደሆነ። እንግዲህ ወደ 44 ገደማ የፖለቲካ ፓርቲዎች የተሳተፉበት መድረክ ነው። ይሄን ያረጋገጠ ነበር። እንደዚሁም የሚዲያው ገለልተኝነት ነፃና ገለልተኝነት ይህንን ትረስት ወይም እምነት እንዲጥሉ እንዳደረጋቸው አስተያየት ሲሰጡ ነበርና ኢትዮጵያ ውስጥ አዲስ የዴሞክራሲ ባህል ግንባታ ተጀምሯል።
ካደረጓቸው ቅድመ ዝግጅቶች አንጻር ምርጫው ሰላማዊ እንደሚሆን ግምቱ ቢኖርም የህዝቡ ጨዋነት ግን ከጠበቁት በላይ እንዳገኙት ነው ወይዘሮ ሙፈሪያት የሚናገሩት።
የህዝቡ ጨዋነት ከጠበቅነው በላይ ሆኖ አግኝተነዋል። ትዕግስቱ፣ ጽናቱ ይሄ ምርጫ ትርጉሙ ትልቅ ነበር። እንደምታውቁት የተለያዩ የውጭ ኃይሎች ከውስጥ ኃይሎች ጋር ተዳምረው ኢትዮጵያን ጫና ውስጥ ለመክተት ሰፊ ርብርብ የተደረገበት ወቅት ነው። ኢትዮጵያን ለማንበርከክ ብዙ ፍላጎቶች ታይቷል። የኢትዮጵያ ህዝብ ግን ግልጽ መልእክት አስተላልፏል ማለት ነው። እጣ ፈንታውን፣ እድሉን ፍላጎቱን በራሱ መወሰን የሚችል ህዝብ እንደሆነ ለሚመለከታቸው ግልጽ መልእክት ያስተላለፈበት መሆኑ ድባቡ ለየት ያለ ከጠበቅነውም በላይ የሆነ እንደሆነ አይተናል ማለት ፈልጋለሁ።
ድሬዳዋ ላይ በነበራቸው ቆይታ በስነ ምግባራቸው የተመሰገኑና የታመኑ ገለልተኛ ህዝብ ተወካዮች በምርጫው ታማኒነት ላይ ያላቀ ሚና እንደነበራቸው መረዳታቸውንም ጨምረው ገልጸዋል። ገለልተኛና ታማኒ ህዝብ ተወካዮችን የማደራጀት ስራን በሀገር አቀፍ ደረጃ በ13000 ቀበሌዎች ተግባራዊ ማድረጋቸውንም ለቪኦኤ ገልጸዋል። ይህ መደረጉ ከምርጫው ባሻገር ወንጀል በመቀነስ በከተሞች ሰላም በማረጋገጥና ነዋሪው ምርታማ እንዲሆን በማድረግ ረገድም ጉልህ አስተዋጽኦ እንዳለው እየታየ ነው ብለዋል። ከገለልተኛ አማካሪ ቡድኑ ባሻገር ማህበረሰብ ተኮር ፖሊስ አገልግሎት መዘርጋትም ውጤት እየተገኘበት ነው ብለዋል። ለዚህም ድሬዳዋን ላብነት ጠቅሰዋል።
ድሬዳዋ ላለፉት 3 አመታት ያው ቀደም ሲል በተዛባው የማንነት ሳቤ ላይ የተመሰረተ በተለይም የፖለቲካ ብልሽቱ የፈጠረው ትልቅ ችግር ነበርና የዛ ውጤት ድሬዳዋንም ሲያናጋት ቆይቷል ላለፉት አመታት። ከ2011 ጀምሮ ግን በተጀመረው ስራ ድሬዳዋ ላይ ህዝቡን አሳትፎ የጸጥታ መዋቅሩ ሰፊ የሰላም ግንባታ ስራ ውስጥ ተገብቷል። ትናንት ከሌሊቱ 5-6 ሰዓት ድረስ ተዟዙረን ተመልክተናል። ህብረተሰቡ ተደራጅቶ አካባቢውን እየጠበቀ ያለበት ሁኔታ እንዳለ ተመልክተናል። ፍጹም በሆነ የባለቤትነት ስሜት እየተሰራ ያለ ስራ እንደሆነ አረጋግጠናል። እንደዚሁም የባጃጅ ባለቤቶችና ሾፌሮች ራሳቸውን አደራጅተው ምሽት ላይ የሚሰጡ የትራንስፖርት አገልግሎቶች ከስጋት ነጻ የሆኑ ከየትኛውም አይነት ወንጀልና ጥቃት ነጻ የሆኑ አገልግሎቶች እንዲሆኑ በተደራጀና በተቀናጀ መንገድ እየተሰራ እንዳለ ተመልክተናል።
ወይዘሮ ሙፈሪያት በድሬዳዋ ቆይታቸው ከድሬዳዋ አስተዳደር የሃይማኖት ተቋማት ጉባኤ አመራሮችና ከጸጥታ ኃይሎች ጋር ምክክር አድርገዋል። በሀገር አቀፍ ደረጃ ሰልጥነው በመላ ሀገሪቱ ከተሰማሩ በጎ ፈቃደኛ ወጣቶች ጋርም በድሬዳዋና ሀረር ከተሞች ችግኝ የተከሉ ሲሆን ወጣቶቹ የድሬዳዋ ከተማ ነዋሪዎችን በሚደግፉ የበጎ ፈቃድ ስራዎች ላይ ተሰማርተው እያበረከቱ ያለውን አስተዋጽኦም ተዘዋውረው ጎብኝተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በኢትዮጵያ የፓርላማ ስለተነሱ ነጥቦች። በቅርቡ በተካሄደው 5ኛ የኢትዮጵያ ሕዝብ ተወካዮች ምክር ቤት 6ኛ ዓመት የሥራ ዘመን 4ኛ ልዩ ስብሰባ ልዩ ልዩ ወቅታዊ አገራዊ ዓለም አቀፋዊ ፖለቲካዊና ኢኮኖሚያዊ ጉዳዮችን ዳሷል። መስፍን አራጌ በፓርላማው ስብሰባ ወቅት ጠቅላይ ሚኒስትር አብይ አህመድ በሰጧቸው ማብራሪያዎች ላይ ምሁራንን አወያይቷል። ቀጥሎ ይሰማል።
ጠቅላይ ሚኒስትር አብይ አህመድ በስኬት ካወሷቸው አፈጻጸሞች አንዱ 6ኛው ሀገራዊ ምርጫ ነበር። እሳቸው የኢትዮጵያ ሕዝብ ያደረገው ሪፍረንደም ሲሉ ነበር የገለጹት። በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ጀማል ሰይድ የጠቅላይ ሚኒስትሩን አባባል ከሕዝቡ ተሳትፎ ጋር ያነጻጽሩታል።
ሪፈረንደም ነው ብለውታል። ሪፈረንደም እንግዲህ ሕዝባዊ ውሳኔ ነው። ኢትዮጵያን ወደፊት ለማሻገር ሕዝቡ በነቂስ ወጥቶ ከሌሊት እስከ ሌሊት ሲመርጥ የቆየበት ነው። ከምርጫ ወጥመድ አልፈናል። ምርጫውንም ደግሞ ለዓላማ አውለነዋል እና ሪፈረንደም ቢሉትም ይገልጸዋል።
በደብረ ብርሃን ዩኒቨርሲቲ የምርምር ዳይሬክተር የሆኑት ዶክተር ገዛሂን ደግፌም አገርን እንደ አገር ለማስቀጠል ምርጫው ከሚኖረው ሚና አንጻር የጠቅላይ ሚኒስትሩን ገለጻ ተገቢ ነው ይላሉ።
አሁን ሌላ ነገር የምንሰማበት ጊዜ አይደለም፣ ነገር ግን አገር መቀጠሏን የምናረጋግጥበት ጊዜ ነው ብሎ ነው ህዝቡ አጠቃላይ ለምርጫ በዛ ሁኔታ ተሞ የወጣው በዛ አይነት ስሜት የተንቀሳቀሰው ሊሉ የፈለጉ ይመስለኛል። ትክክልም ነው። አገር መኖር አለባት ኢትዮጵያ ካለችበት ሁኔታ አኳያ።
በጠቅላይ ሚኒስትሩ የተገለጸውና የተፎካካሪ ፓርቲ አመራሮችን በመንግስት የስልጣን መዋቅር ውስጥ ለማካተት መታሰቡ የተሟላ ሽግግር ለማምጣትና የኢትዮጵያን ብዝሃ አስተሳሰብ ለማንጸባረቅ በጎ ጅምር ሊሆን ይችላል ያሉት ደግሞ በወሎ ዩኒቨርሲቲ የታሪክ ምሁር የሆኑት ዶክተር ምስጋናው ታደሰ ናቸው።
ከአሁን ኢትዮጵያ ውስጥ በተመለከትነው ልምድ አገሪቱ የገዥ ፓርቲ ብቻ የምትመስልበት ሁኔታ ነው የተመለከትነው። አይደለም በከፍተኛ የመንግስት ስልጣን ላይ በቀበሌ መዋቅር፣ በወረዳ መዋቅር የሚቀመጡ ሰዎች የገዥውን ፓርቲ ሐሳብ የተቀበሉ አባሪ ሆኑ ሰዎች ናቸው። ከዚህ አንፃር ከተለያዩ አካላት አቅምም ችሎታም ተመልክቶ በተለይ ደግሞ የተፈካሪ ፓርቲ አካላት ወደዚህ አይነት የመንግስት መዋቅር መግባታቸው እንደ ታሪክም ትልቅ መስታ ነው። ወንበሩ የፓርቲ ሳይሆን የሀገር ነው። ይሄ ሊመሰገን የሚገባው ሊበረታታ የሚገባው ነገር ነው። ነገር ግን ደግሞ በተግባር መታየት አለበት። ወደፊት ሊመጡ የሚችሉ የተቃዋሚ ፓርቲ አባላትም በዚህ መንገድ የተቃኘ አገልግሎት ቢሰጡ መልካም ነው።
ጣልቃ ገብነት ያሏቸውን ጨምሮ በምዕራባውያኑ የተፈጸሙ ተጽዕኖዎችን ጠቅላይ ሚኒስትሩ ለፓርላማው አሰምተዋል። ምዕራባውያኑ ኢትዮጵያ ውስጥ አሉ ያሏቸውን ችግሮች ለመንቀስ የተጉትን ያህል ለምርጫው በስኬት መጠናቀቅ ተገቢውን ዋጋ አልሰጡትም ይላሉ የወሎ ዩኒቨርሲቲ ጀማልና የደብረ ብርሃን ዩኒቨርሲቲው ዶክተር ገዛሀኝ።
ምርጫውን የተወሰነ ነካክተው ዘለ ወደ ትግራይ ግጭትና ትክክለኛ ምርጫ እንዳልሆነና ትግራይ ያልተመረጠ ምርጫ ልንለው አንችልም አይነት ነገር አዝማሚያን ያሳዩትና ይህም ቢሆን ግን በኢትዮጵያ ተቃዋሚዎች በኩል ፓርቲዎች በኩል የታየው የሀገር ወዳድነት ስሜት እጅግ በጣም ሊያስመሰግናቸው የሚገባ ጉዳይ ነው። ብዙ ፊቶች የሚታዩበት ፓርላማ፣ ብዙ የተማረ ሰው ያለበት ፓርላማ፣ ንቁ ተሳትፎ ያለበት ፓርላማ እንደምናይ ተስፋ እናደርጋለን።
ይሄ በጣም ለብዙ ሰው ጥያቄ የሚሆን ጉዳይ ነው። በተለይ ምዕራባውያኑ እንደሚታወቀው መሰረታዊ እሴቶቻችን ናቸው ብለው ከሚያምኑባቸው ነገሮች አንደኛው ምርጫ ነው፣ ወይም ይሄ ዲሞክራሲን ማስፈን ነው። ከዚህ አንጻር የዚህ ምርጫ ሂደት በቀላሉ ወይም በሚገባ አለመዘገባቸው የሚያስገርምና የሚያስደንቅ ነገር ነው። አጠቃላይ ምዕራቡ ዓለም ኢትዮጵያ ላይ የሚያደርገው አንዳንድ ጫናዎች ምናልባት እንደውም በትላንትናው የጠቅላይ ሚኒስትሩ ንግግር ላይ ይህንንም ነገር ትንሽ አድርገው ቢያብራሩልኝ በጣም ጥሩ ነበር ብዬ አምናለሁ። አንዳንዴ ከእሴቶቻቸው ውጪ ወይም እሴቶቻችን ናቸው ከሚሉ ነገሮች ውጪ ሲሄዱ ነው የሚታየው። ለምሳሌ አንዳንድ ጊዜ ደብል ስታንዳርድ የሆነ ነገር ማይካድራ ላይ ያለውን ጭፍጨፋ ምንም ነገር ስለዛ ሳይናገሩ፣ ሌሎች ሁኔታዎች በተለያዩ ቡድኖች የሚፈጸሙትን ምንም ነገር ሳያወሩ ስለ አንድ አካባቢ ብቻ በጣም አጉልቶ የመናገር ኢትዮጵያ ስኬቶቼ ናቸው ብላ የምታነሳቸውን ነገሮች አሁን ምርጫው በስኬት ነው የተጠናቀቀው፣ እንደነዚህ አይነት ነገሮች ላይ የሚሰጡት ትኩረት በጣም አነስተኛ መሆኑ ምናልባት ከብሔራዊ ጥቅማቸው አኳያ እንዴት እንደሚታይ አላቅም።
የትግራዩን ዘመቻና የወታደሩን አወጣጥ አስመልክቶ ጠቅላይ ሚኒስትሩ መግለጽ የሚገባቸውን ያህል በመጠኑ ለፓርላማው እንደሚገልጹ አስረድተው ማብራሪያ ሰጥተዋል። በዚህ ላይ አስተያየት የሰጡት አቶ ጀማል
ከትግራይ ህዝብ ጋር ጸብ አለመኖሩን የመንግስታዊ መስተጋብራቸውን በማይንድ መልኩ መውጣቱ ህዝቡ እፎይታ አግኝቶ በራሱ ላይ እንዲወስን የጥሞና ጊዜ እንዲሰጠው ማድረጉ ትልቅ ነገር ነው።
ትግራይ የኢትዮጵያ አካል እንደመሆኗ መጠን መንግስት በዚህ ሁኔታ አካባቢውን ለቆ መውጣቱ ሊያስተዳድረው በማይችለው አካባቢ ላይ የበጀት ምደባ፣ የሌሎች ማህበራዊና ኢኮኖሚ አገልግሎቶች ድጋፍ እንዴት ማድረግ ይችላል የሚል ስጋት ያላቸው አለው። ከዚህ አንጻር ምላሹ ምን ያህል ምልዑ ነው?
አዎ፣ ትግራይ ክልል አሁንም መሰረተ ልማት ይፈልጋል። የተሰሩትም የተጠገኑትም እየወደሙ ነው፣ እየተዘረፉ ነው። ነገር ግን የትግራይ ክልል እንደ ክልል ሆኖ እንዲቀጥል እንደገና የጥሞና ጊዜውን ተጠቅሞ ከፌዴራል መንግስት ጋር በጠረጴዛ ዙሪያ ተዋጊ ኃይሎችን ሰብስቦ ጫና አሳድሮ ወደ ልማትና ወደ ሰላም መመለስ የሚችልበት እድል በትግራይ ህዝብ እጅ ላይ ነው እና
ዶክተር ገዛሀኝ በበኩላቸው ለህዝብ ተወካዮችና ለኢትዮጵያ ህዝብ መነገር እየተገባቸው አልተነገሩም አሊያም ተገቢ ማብራሪያ አልተሰጠባቸውም የሚሏቸው ነጥቦች አሉ።
አገሪቱ ያለችበትን አጠቃላይ ሁኔታ በሚገባ መዳሰስ መቻላቸው እንደ አንድ ጠንካራ ጎን አድርጌ ነው የማየው። በአንጻሩ ደግሞ ህዝቡ በጉጉት የሚጠብቃቸው አንዳንድ መለሰኛ ኢንፎርሜሽኖች ነበሩ። ለምሳሌ ጦሩ ትግራይን ለቆ በሚወጣበት ጊዜ እዛ ላሉ በዩኒቨርሲቲው ለተጠለሉ ተማሪዎች ምን ታስበዋል? ለምን ለቋቸው ወጣ? ለምን ይዟቸው አልወጣም? እዛ አካባቢ ያለው ነገር አሁንስ እንዴት ነው የሚሆነው? ይሄ በጣም በብዙ ኢትዮጵያውያን ዘንድ ወይም በብዙ ሰዎች ዘንድ እንደ ጥያቄ የሚነሱ ነገሮች ስለነበሩ እነዚህ ነገሮች ጠቅላይ ሚኒስትሩ መልስ ብሰጡባቸው ጥሩ ነበር ብዬ አምናለሁ። ሌላኛው ደግሞ እንደዚሁ እዚህ ሀገር በጠቅላላ እድሜ ልኳን በጦርነት መኖር የለባትም። የሆነ ቦታ ላይ እዚህ ሀገር ላይ ጦርነት መቆም አለበት እና መንግስት የሚሄድባቸው መንገዶች እስከየት ድረስ ይደርሱ ይችላሉ የሚለውን ነገር በሚገባ ዘርዘር አድርገው ጠቆም ቢያደርጉ ጥሩ ነበር ብዬ አምናለሁ።
ጠቅላይ ሚኒስትሩ በዲፕሎማሲው መስክ ያነሱት የግምገማ ነጥብ እውነታውን ያንጸባረቀ ነው የሚሉት ምሁራኑ በተሰጡት የመፍትሄ አቅጣጫዎች ላይ ግን የተለያየ ምልከታ አላቸው።
ምናልባትም በአሸባሪነት የተፈረጀው አካል የተሻለ ሆኖ የዓለም አቀፉ ማህበረሰብ ሲያሳምን ሲያስከትል ከጎኑ ሲያሰልፍ ተመልክተናል። ከዚህ አንጻር እንደ ሀገር ዲፕሎማቶቻችን፣ አምባሳደሮቻችን ሀገራችን ምን እየሰራች እንደሆነ ያለፈችባቸውን ህግ የማስከበር ሁኔታዎችም የተፈጠሩትን ነገሮችም የማስረዳት ድክመት መኖሩ ማይታበል ሀቅ ነው። ምናልባትም የጠቅላይ ሚኒስትሩ ንግግር ከዚህ የተነሳ ነው ብዬ አስባለሁ። አሁን ላለው ሁኔታ መፍትሄ የሚሆነው የተሻሉ ዲፕሎማቶች ምናልባትም አንዳንዶቹ ቦታዎች በባለሙያዎች ሳይሆን በፖለቲሽያንስ የተያዙ ቦታዎች ናቸው። ስለዚህ የውጭ ጉዳይ ሚኒስትርን ጨምሮ በተለይ ደግሞ ጠንካራ የኢትዮጵያ ወዳጅ የሚባሉ ወይም ደግሞ ዓለም አቀፍ ተጽዕኖ ማሳደር የሚችሉ አገሮች ላይ የሚቀመጡ ዲፕሎማቶችን፣ አምባሳደሮችን የማብ የማብቃት የማሰልጠን ሁኔታ ነው መደረግ ያለበት።
አረበኛና እንግሊዝኛ ቋንቋ፣ ፈረንሳይኛ ቋንቋና ሌሎች ቋንቋዎች በሚችሉ በጎ ፈቃደኛ ወጣቶች ነው የዲፕሎማሲው ክንፍ እየተመራ ያለውና በህዳሴ ግድብ ድርድሩም ሂደት ላይ ከፊት ተሰላፊ የሆኑት ግለሰቦች መደበኛ ያልሆኑ ተቋማት ናቸው እየመሩት ያሉትና ኤምባሲዎቻችን የት ናቸው ስንል ከፌዴራል መንግስቱ ብቻ ከፍተኛ የሆነ የውጭ ምንዛሬ እየመነዘሩ የሚኖሩ እዳ የሆኑ ተቋማት እየሆኑ ነው የመጡት። በአሁን ባለው የፖለቲካ ለውጥ የሪፎርም እንቅስቃሴ ላይ ወካይነታቸው ያን ያህል ነው። ወካይነታቸው መቀነሱ አምባሳደሩ በተግባር የመደራደር እና ዲፕሎማቶቹ መንግስትን ተልእኮ የማስፈጸም ብሔራዊ ጥቅምን የማስቀደም እንቅስቃሴ በጣም ዝቅተኛ ነው እና ኤምባሲዎቻችን እስካሁን ባለው የጦርነት የዲፕሎማሲ ስራ፣ የህዳሴ ግድብ የዲፕሎማሲ ስራ እጅግ በጣም በጣት የሚቆጠሩ አምባሳደሮች ናቸው ለሀገሪቱ እያበረከቱ ያሉት። የቋሚ ዲፕሎማቶች ዲፕሎማሲ ድክመቶችም አሉ። ቋሚ መልእክት ይዘው ሲሄዱ ተቋማቱ ኤምባሲዎች ቴንደንሲ ቱ ጎ ኔቲቭ የሚላል ብሪጅ የሚባል ጸሐፊ እና እዛው ለምዶ የመቅረት መረጃ አለማቀበል መሞከር ወይም ደግሞ እኔ ምን አገባኝ የሚል ነገር ሀገሩን ባህሉን የመርሳት ሁኔታዎች አሉ እና እነዚህን ተቋማት በአዲስ መንፈስ የማደስ እንቅስቃሴ ቢኖሩ ጥሩ ነው።
እርግጥ ነው ዲፕሎማቲካሊ የተወሰኑ ድክመቶች እና እጥረቶች የሉም ማለት አይቻልም። ነገር ግን የምዕራቡ ዓለም ጫና ከዚህ ድክመት ብቻ የመነጨ አይደለም። በዲፕሎማሲው እጅግ በጣም በላቀ ሁኔታ ብንቀርባቸውም ልናሳምናቸው ብንሞክርም የያዙት አንዳች የሆነ አቋም እንዳለ የሚያሳይ ነው። ኢትዮጵያን በተመለከተ ብዙ ነገሮች ግልጽ እና እነሱ የሚያውቋቸው ብዙ ነገሮች አሉ። በሚያውቋቸው ነገሮች ላይ እንኳን ቀና በሆነ ሁኔታ መናገር ፈልጉ። ስለዚህ አሁን በምዕራቡ ዓለም የሚታየው ነገር የእኛ የዲፕሎማሲ ድክመት እንዳለ ሆኖ በአንጻሩ የምዕራቡ ዓለም ደግሞ ከራሱ ጥቅም አኳያ የመዘነባቸው ነገሮች ስላሉ ከዚህ ባሻገር ነው ጫናውን የሚያደርገው።
ጠቅላይ ሚኒስትር አብይ ለሕዝብ ተወካዮች ምክር ቤት እንደተናገሩት በዓለም ዙሪያ ከ60 የሚልቁ የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች አሉ። የእነዚህ ሰራተኞች ቁጥር ሊቀነስ አሊያም የተወሰኑ ጽህፈት ቤቶች ሊዘጉ እንደሚችሉ ነው ያመለከቱት። የዲፕሎማሲ ድክመቶቹን ለማስተካከል ጠቅላይ ሚኒስትሩ ያነሱት የኤምባሲና የቆንስላ ጽህፈት ቤቶች ችን ቁጥር መቀነስ ተገቢ ነው ሲሉ ይከራከራሉ። ዶክተር ገዛኸኝ በኢኮኖሚው ላይ የሚያሳድረውን ተጽዕኖ ጭምር በማንሳት
ዲፕሎማሲ የሰዎች ቁጥር ጉዳይ አይመስለኝ። ስራን በሚገባ አስቦ አልሞ አቅዶ በትኩረት የመስራት ጉዳይ ነው የሚመስለኝና በጣም ጥቂት የሆኑ ዲፕሎማቶችን በሚገባ የማሰራት እውቀት ላይ የተመሰረተ በከፍተኛ ቁርጠኝነት የሚሰሩ ዲፕሎማቶችን አፍርቶ እነሱን የመላክና በእነሱ የመጠቀም ጉዳይ ላይ ያተኮሩ ይመስለኛል ጠቅላይ ሚኒስትሩ እና አጠቃላይ የተወሰኑ ኤምባሲዎችን መዝጋት ወይም ደግሞ የሰራተኞችን ቁጥር መቀነስ አጠቃላይ ኢኮኖሚያዊ ፋይዳም ስላለ ወይም አገሪቱ ካለባት የውጭ ምንዛሬ እጥረት ጋር የተያያዘ ስለሆነ እኔ ወቅታዊ ነው ብዬ ነው የማምነው።
ዶክተር ምስጋናው ግን አላስፈላጊ ወጪዎች በበረከቱባት ሀገር ኤምባሲዎችንና ቆንስላ ጽህፈት ቤቶችን መቀነስ ዘርፉን ያዳክመዋል፣ ኢትዮጵያን ለተጨማሪ ተጽዕኖ ይዳርጋል የሚል መሟገቻ ያቀርባሉ።
ፋይናንስ የሚለውን ነገር ከፊት እናምጣው ካልን እውነት ለመናገር የተለያዩ ሁኔታዎችን ለማስኬድ በዚህ ኤቨንቶች አንዳንድ ጉዳዮችን ኦርጋናይዝ ለማድረግ ለስብሰባዎች፣ ለሻይ ቡና የሚወጡትን ገንዘቦች እንመለከታቸው ብቻ ሀገር በሆነ የኢኮኖሚ ችግር አለባት ሆይ የሚያሰኝ ነገሮችን እንመለከታለን። ከዚህ አንጻር ወጪዎቻችንን ማኔጅ ማድረግ የትኛው ይቀድማ የትኛው ይከተላል የሚለውን ነገር ማስቀመጥ ከቻልን የዓለም አቀፍ የዲፕሎማሲ ጉዳይ ወደኋላ የምናስቀምጠው አይደለም። ምናልባትም አንዳንድ ጉዳዮችን እየተውን እያጠፍን እየደጎምን ልናስቀጥለው የሚገባ
በትናንቱ የህዝብ ተወካዮች ምክር ቤት ልዩ ስብሰባ በዋጋ ግሽበት፣ በኑሮ ውድነትና በሌሎች ርዕሶች ላይ ውይይት የተደረገ ሲሆን የ2014 ረቂቅ በጀትም ጸድቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን እናመሰግናለን። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት በ24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። በእኛ በኩል ሰላም፣ ደህና ደሩ። ከዚህ ሙዚቃ ጋር እንተዋችኋለን። I'm not
ምን ማለት ነው?